Hallelujah. Oh, 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 oh. But my home and guess it I'm mad. All the fame sing get I get. Gotta know my car, yeah. Gotta know my life, yeah. I'll force him to the man. Guess he saw some time. I'll tell her what I'm here now. I love what I'm saying now. Yeah, can't if it's you, but I'll tell her what I'm saying.
ባለፈው ሳምንት ሁላችሁ እንደምታስታውሱት የዮሐንስ ወንጌል ምዕራፍ 15ን ጀምረናል በዚህ በጥናታችን እና ያደረግነው ዋና ነገር በዛ ባለፈው ክፍለ ጊዜያችን የጌታችን ኢየሱስ ክርስቶስ ራሱን የመሰለበትን ያንን ምሳሌውን የሱን ምንነት ወስደን የክርስትና ህይወት ዋና ይዘቱ ዋና ኤሰንስ ዋና ምንነቱ ምንድነው የሚለውን ነው ለማየት የሞከርነው እና እንደምናስታውሰው ጌታችን ኢየሱስ ከሰባቱ እኔ ነኞች መካከል የመጨረሻውን የተናገረበት ክፍል ነው ዮሐንስ ወንጌል ምዕራፍ 15 በዚህ ምዕራፍ ውስጥ ጌታችን ኢየሱስ ያስተማረው ዋናው ትልቁ ሥዕል እውነተኛ የወይን ግንድ እኔ ነኝ ደግሞ እናንተ በእኔ የምትኖሩ ቅርንጫፎች ናችሁ ነው ደን ገበሬው አባቴ ነው ብሏል እነኚህ ነገሮች ለማየት ሞከረናና ይሄንን ኤሌመንት ወስደን ነው ለማየት የሞከርነው እኔ የወይን ግንድ ነኝ እናንተ ደግሞ በእኔ የምትኖሩ ቅርንጫፎች ናችሁ የሚል ምሳሌ ነውና ይሄ ስለ ክርስትና ህይወት የሚሰጠውን ኢምፕሊኬሽን ነው ለማየት የሞከርነውና ክርስትና ከሁሉ በፊት ግንኙነት መሆኑን ከክርስቶስ ጋር ህብረት መሆኑን ይሄን ነው ያየነው እንደ በርግጥ በማህበር እንሰባሰባለን በድርጅት ጥላ ስር እንሆናለን አንዳንዶቻችን በሃይማኖት ጥላ ስር አለን አንዳንዶች ነገሮች ልናስወግዳቸው ማንችላቸው ናቸው እና በስናምን እምነታችንን ፕራክቲስ እናረጋግበት እምነታችንን ምን ለማመድበት የከኛ ጋራ አብረው የሚመስሉን ሰዎች ጋራ መሰባሰብን ያለ ነገር ነው to some extent መጽሐፍ ቅዱሳዊም ነገር ነው ግን እኛ ዋናው belongingnessአችን ዋናው የኛ ህብረታችን ግን ከክርስቶስ ጋር ሲሆን then ሌሎች ህብረቶች ሁሉ ትርጉም ይኖራቸዋልና ክርስትና ከጌታ ጋር ህብረት ማድረግ ነው የስፍራ ለውጥ አይደለም የድርጅት ለውጥ አይደለም የህብረት ለውጥ ነው ቆላሲያስም ላይ ቅዱስ ጳውሎስ እንደሚነግረን እርሱ ከጨለማ ስልጣን አዳነን ይላልና አድኖን ደግሞ ዝም ብሎ አልተወንም እሱ ከጨለማ ስልጣን አዳነን ይልና ወደሚወደው ወደ ፍቅሩ ልጅ መንግስት አፈለሰን ይላል እና የነበርንበት አድራሻ አለ የመጣንበት ህብረት አለ የነበርንበት ህብረት አለ የመጣንበት ህብረት አለ እና ህብረት ነው ያረግነው ከክርስቶስ ጋር አሁን ይሄ ከብዙ ነገር ጋር ይገናኛል ከቅድስና ህይወት ጋርም ይገናኛል አሁን የቆሮንቶስን ክርስቲያኖች ከአለማውያን ጋር እንደፈለጉ መሆን ይፈልጉ የነበሩ የቆሮንቶስን ክርስቲያኖች ቅዱስ ጳውሎስ ቅድስናን በተመለከተ ቻሌንጅ የሚያረጋቸው ከዚህ ሁነት ተነስተው ነው ያኛው ያጋንንት ጽዋ ነው ያጋንንት ማህበር ነው እና እሺ ደሞ እኛ ደሞ ከጌታ ጽዋ ጋራ ከጌታ ጋራ ህብረት ያደረግን ከኢየሱስ ጋራ እና ሁለቱን አንድ ላይ ማምጣት አይቻለም ነውና ህብረታችን ከጌታ ጋር ነው የክርስትና ኤሰንስ እሱ መሆኑን እንድንረዳ ሪሌሽንሺፕ መሆኑን ግንኙነት መሆኑን እንድንረዳ ለማድረግ ነው ዛሬ ትንሽ በዚህ ሜታፎር ውስጥ ያለውን ሁለተኛውን ሐሳብ ለማየት እንሞክራለን እንግዲህ እንደምታስታውሱት ትንሽ ስዕሉን አሁንም እንደገና ለማስታወስ ያህል ጌታችን ኢየሱስ ራሱን በእውነተኛ የወይን ግንድ መሰለ ይሄ ከእስራኤል ጋር ያለውን ሁኔታ ለማየት ሞክረና እውነተኛ የወይን ግንድ እኔ ነኝ እናንተ ቅርንጫፎች ናችሁ አለ ግን ደግሞ ገበሬ አለው አታክልተኛ አለው ተንከባካቢ አለው እና እሱም ገበሬውም አባቴ ነው አለ in this case ግንዱ ያን ያህል ገበሬ ያስፈልገውም ግንዱ ግንድ ነው ምንጭ ነው ግን ቅርንጫፉ አይታችሁ እንደሆነ የገበሬው አብዛኛው ስራ ከቅርንጫፉ ጋር የተያያዘ ነው በኔ ያለውን ቅርንጫፍ አብዝቶ እንዲያፈራ ያጠራዋል ይገርዛዋል ያጠራዋል ሚል ነገሮች ያለው ከቅርንጫፉ ነውና ቅርንጫፎችን የሚንከባከብ ቅርንጫፎችን እንትን የሚያረግ አቴንድ የሚያረግ ገበሬ ደግሞ አለው የወይን ዛፉ ማለት ነው እና ገበሬውም አባቴ ነው አለ የመንፈስ ቅዱስንም ስራና ድርሻ አይተናል እንድንመስክር ያረጋናል የሚለው ነው እንመጣበታለን አው ገበሬ ካለ ዛፍ ካለ ተንከባካቢ ካለ ጋርድነር ካለ ጋርደን ካለ የሚጠባበቅ ዛፍ የተከለ ሰው ካለ መጠባበቁ አይቀርም ዛፍ የተከለ ገበሬ ካለ ሚንከባከብ ገበሬ ካለ ይሄን ሁሉ እንክብካቤ ካረገ ዛሬ የምናየው ነገር ታዲያ የገበሬው አላማ የገበሬው ግብ የገበሬው ህልም በህይወታችን እግዚአብሔር አብ ሊያየው ሚናፍቀው ዋና ነገር ምንድነው ክርስትና ግንኙነት ነው ግን ደሞ አላማው ምንድነው ሪሊ እግዚአብሔር በህይወታችን ውስጥ ማየት ምናፍቀው ዋና ትልቁ ነገር ምንድነው እና በዛፍና በገበሬና በግንድና በቅርንጫፍ ሲመሰል የክርስትና ህይወት ምንድነው እግዚአብሔር ኤክስፔክቴሽን ምንድነው ከኛም የሚጠብቀው ጌታችንም ምንድነው ማየት የሚፈልገው በከቅርንጫፎች ምን ይጠበቃል ምንድነው ኤክስፔክቴሽኑ ግልጽ ነው ግን እሱ ነው የዛሬው ትኩረታችን አላማው ላይ ነው ትኩረታችን ህልሙ ላይ ነው ትኩረታችንና በተደጋጋሚ ምናገኛት አንድ ቃል አለች በዮሐንስ 15 ላይ ሚስ ማረግም አይቻለም አንዴ በትዘሏት ከተላለች ከዛ በትዘሏት ከተላለች ከዛ በትዘሏት ከተላለች አላየዋት ማለት አይቻለም ሁሉን ገጽ የሞላችው እሷ ናት ገጹን በእሷ የተሞላ ነው ሁለት ፊደል ናት በአማርኛ ፍሬ ፍሬ ነው ፍሬአማ ፍሬአማነት ነው አብ ከ ልጁ ጋራ ህብረት ካላቸው ቅርንጫፎች ምንድነው የሚጠብቀው ምንድነው ማየት የሚናፍቀው ምንድነው የሱ ኤክስፔክቴሽን ካልን ፍሬ ማየት ፍሬአማነት ፍሬአማ ዛፍ ፍሬአማ ቅርንጫፍ ማየት ነው የሚፈልገው ኦፍ ኮርስ እንደማንኛውም ገበሬ ማየት የሚፈልገው ነገር ከቅርንጫፉ ፍሬ ደሞ ሲጎመራ ማየት በፍሬ ሲሞላ ቅርንጫፉ ማየት ነው ከመጣበቃችን የተነሳ የሚገኝን ፍሬ ማየት ይፈልጋል ቀጣይ ነው የክርስትና ግብ ቀጣይ ነው ወደ ክርስቶስ መምጣት መሰረቱ ነው ግን ቀጣይ ነው ለዚህ ነው መጽሐፍ ቅዱስ አሁን አንዳንድ ጊዜ ክርስቲያኖችን በቤት በህንጻ በእርሻ የሚመስልበት ምክንያት ቀጣይ ነው አሁን የእርሻ ስራ ዘሩ ሲዘራ ገና ጅማሬው ነው ዘሩ ተዘራ ማለት ነው መብቀል አለ ከዛ ማደግ አለ ከዛ ፍሬ ማፍራት አለ ከዛ መሰብሰብ አለ እና ሲዘራ ሁለንተናው መዘራት ብቻ አይደለም መዘራት መሰረት ነው እንጂ መዘራት ብቻውን በቂ አይደለም እንደ ቤት አሁን እናንተ እግዚአብሔር ህንጻ ናችሁ ይላል ይሄም የሚያሳየን ፕሮሰስ ሂደት መሆኑን ነው እና መሰረት ሲቆፈር መሰረት መሰረት ነው ግን መሰረት ቤት አይደለም መሰረት ህንጻ አይደለም ደሞ ግርግዳ አለ ከዛ እንትን አለ ከዛ መሰረት መሰረት ነው እንጂ እንትን አለ እና ከግንዱ ጋራ ህብረት ማድረግ ወደ ጌታ መምጣት አው በቃ አለቀ ሁሉ ነገር አብቅቷል ተጨርሳል ምንም እንትን አይደለም በቃ ብለን ፈጣን አስተሳሰቦች በጣም አሉ ጅማሬ ነው ወደ ጌታ መምጣት እኮ ገና ልናየው ያለ የከበረ ግሎሪየስ የሆነ የህይወት ለውጥ የምንለማመድበት መሰረቱ ነው ገና እየጀመረ ነው እንጂ ያለቀ አይደለም ከክብር ወደ ክብር እኮ እንለወጣለን የሚለው በዚህ ምክንያት ነውና እግዚአብሔር በህይወታችን ከግንዱ ጋራ ከተጣበቁ ቅርንጫፍ ደቀ መዛሙርት ማየት የሚናፍቀው ዋና ነገር ፍሬ ስናፈራ ማየት ነው እና ደጋግሞ ጌታችን በደጋግመው ቁጥር ደጋግመዋለሁ ተመልከቱ የመጀመሪያው ምዕራፍ 15 ቁጥር 1 ወነተኛ ይሁን ግን እኔ ነኝ ገበሬው ማባቴ ነው ይልና ገበሬው ምን ያረጋል ይላል ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል ዝለቆም ማለት አለብን በጣም ብዙ ጊዜ አይ ቲንክ እንዘለዋለን ብዙም ኤምፋሳይዝ አርገነው አናቀም ፍሬ የማያፈራውን ግን በእኔ ያለውን ቅርንጫፍ ያስወግደዋል ይላል ስለዚህ በግንዱ ሆኖ ፍሬ ማያፈራ ቅርንጫፍ አለ ማለት ነው ፍሬ ቢስ ቅርንጫፍ አለ በክርስቶስ ነው በክርስቶስ ነኝ ይላል ግን ፍሬ አያፈራ ይሄ አለ ማለት አመን ይሄ በምንም አይነት ትርጉም ብናየው ይሄ ነው ትርጉሙ በእኔ ያለ ስጠይቀው ሰው ይሆን በጌታ ነኝ ነው የሚለው ማለት ነው በእኔ ያለ ግን ፍሬ ማያፈራ ማለት ነው ይሄ አዲስ ኪዳን በሙሉ ያስተምረናል ግን ብዙ አትኮረንበት አናውቅም ማቴዎስ ወንጌል ምዕራፍ 7 አሁን ሲያልቅ በሱ ነው የሚያልቀው እና ጌታ ሆይ ስለሚሉ በርሱ አለን ስለሚሉ ብቻ ሳይሆን በርሱ ሆነን አገልጋዮች ነን ስለሚሉ ማለት ነው መጣበቃቸው የሁነት ያልሆነ በርሱ መሆናቸው የሁነት ያልሆነ በፍሬ ያልተረጋገጠ ጌታ ሆይ ይሉኛል ብዙዎች መጥተው ይላል እና በስምህ አጋንንት አውጥተናል ነው የሚሉት እኮ በስምህ ትንቢትን ተናግረናል በስምህ ኃይል ሆኖልናል በስምህ እነኚህን ሁሉ ነገሮች አድርገናል የሚሉ ናቸው እነኚህ እኮ አላወኳቸውም ተብሎ የተዘጋባቸው ማለት ነው በጣም ብዙ ጊዜ እንደምናስበው አሁን አንዳንድ ሰዎች አይነኝ የውሸት ነው ብሎ የሚያስቡ ሰዎች ትንቢቱም አጋንንት ማውጣቱም ታምራቱም የውሸት ነው የሚሉት የውሸት ስለመሆኑ ምንም አይናገርም በስሙ ነው የሆነው በስሙ ያደረጉ በስሙ አጋንንት ያወጡ በስሙ የወጡ በስሙ የገቡ በስሙ የተመላለሱ ናቸው የስም ክርስቲያኖች ማለት ነው የይስሙላ የሆኑ ማለት ነው እና ከግንዱ ጋር ሳይጣበቁ ተጣበቁ የሚሉ አሉ። በኔ ሆኖ ግን ፍሬም ማፈራ ሶስት አይነት ክርስቲያኖች አሉ። እና ያለን እዚህ ላይ ሶስት አይነት ክርስቲያኖች አለን በእግዚአብሔር ቤት ውስጥ። አንደኛዎቹ እነኚህ ናቸው፣ ፍሬ ቢስ ክርስቲያኖች ማለት ነው። ምንም ፍሬ ማያፈሩ ማለት እና ምን ያረጋቸዋል ይላል? ያስወግደዋል። አልቲሜትሊ ያስወግደዋል። አይዘር አሁን በዚህ ህይወት ወይ በሚመጣው ህይወት ያስወግደዋል። ወረድ ስትሉም ይናገራል። ቁጥር 6 ላይ በኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸዋል። ይሄ የዘላለም ፍርድ መሆን አለበት እና ለዘላለም መሆኑ አይቀርም። እና አሁንም ወደፊትም ጠብቆ 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 እግዚአብሔር ፍሬ ማያፈራውን ክርስቲያን ፍሬ ማያፈራውን ቅርንጫፍ ያስወግደዋል። ያስወግድ ለመስበክም ለመናገርም ከባድ ነው፣ ግን እግዚአብሔር ያስወግዳል። ቅርንጫፍ ፍሬ ካላፈራ ጠብቆ ይታገሳል እንጂ ያስወግዳል። እግዚአብሔር ፍሬ ቢሶችን ያስወግዳል። ፍሬ ማየት የሚናፍቅ አምላክ መሆኑን የሚያሳያችሁ ፍሬ ማፍራት ሲሪየስ ዶክትሪን መሆኑን ማወቃችን ለዚህ ነው። ወደ ጌታ ና እንጂ ዋናው ፍሬ ባታፈራ የምንለው አይነት ቀላል ዶክትሪን አይደለም። ፍሬ ማፍራት ኢዝ ሪሊ በጣም ሲሪየስ ነገር ነው። ፍሬ ማፍራውን ያስወግዳል ካለ ያስወግዳል እግዚአብሔር። ስለዚህ ፍሬ ማፈሩ ክርስቲያኖች አሉ። ዴን ፍሬ የሚያፈሩ ደግሞ አሉ። ፍሬ የሚያፈሩ ማለት ኖርማል ክርስቲያን ማለት ነው። ይሄ ማክሲመም አይደለም፣ ብዙ አይደለም፣ ግን ተወሰነ ፍሬ የሚያፈሩ አሉ። እነሱ ናቸው ሁለተኞቹ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል እና ፍሬ የሚያፈራውንም ሁሉ ይልና እንዲሁም የእግዚአብሔር ህልሙ ምንድን ነው ብዬ ፍሬ ማፍራት ነው ያልኳችሁ። ትንሽ ቃል መጨመር አለብን። ብዙ ፍሬ ስናፈራ ማየት ነው። ብዙ የሚል መጨመር ሳያስፈልገን አይቀርም። ፍሬ የሚያፈራውንም አይለቀውም ይላል። ፍሬ የሚያፈራውን ደግሞ ያየውና አብዝቶ እንዲያፈራ ያጠራዋል ይላል። ይሄ ልክ ይገርዘዋል ነው ቃሉ፣ ሊትራሊ ይገርዘዋል። አዲሱ መደበኛ ትርጉምም ይገርዘዋል ተብሎ ነው የተተረጎመው። ምንድን ነው ይሄ? አሁን ፍሬያማ እንዲሆኑ አታክልቶች ፍሬያማ እንዲሆኑ በአካባቢው ያሉ የሚሻሟቸውን ነገሮች ከስር ከስራቸው ይቆርጡላቸዋል። ቅጭ እያረጉ የሚቆርጡት ማለት ነው። ሁልጊዜ በመቀስ ቀስ እያረጉ እንትኑ እንዳይነካ፣ ዋናው እንዳይነካ፣ አበባው እንዳይነካ አድርገው ቀስ እያረጉ ይቆርጡ። እሱ በማያስፈልጉ ነገሮች በተነሱለት ቁጥር በጣም ፍሬያማ ይሆናል። ትልቅ ፍሬ ያፈራል ወይ ብዙ ፍሬ ያፈራል። ልክ እንደዚያ ያረጋል ይላል እግዚአብሔር። ፍሬ የሚያፈራውን ደግሞ ሰው ፍሬ የሚያፈራውን ደቀ መዝሙር ደግሞ ፍሬ የሚያፈራውን ክርስቲያን በጣም ብዙ ፍሬ እንዲያፈራ ይገርዘዋል። የማያስፈልገውን ነገር ያስወግድለታል ማለት ነው። እዚህ ላይ ነገር በጣም ያስደስተኛል። እኔ በህይወታችን የሚሰራ አምላክ ስለምናመልክ ስንቶቻችሁ ደስ እንደሚላችሁ አላውቅም። በህይወታችን አክቲቭሊ የሚሰራ አምላክ ነው። ልክ ገበሬ ዛፉን እንደሚንከባከብ በእኛ ህይወት ውስጥ እየገባ የሚንከባከብና የሚሰራ አምላክ እናመልካለን። እግዚአብሔር የተመሰገነ ይሁንና ቁጭ እኔ አሁን ለማሰብ ሞክራለሁ። ፍሬ የማያፈራውን ያስወግዳል የሚለውን ብቻ ሳይሆን ፍሬ የሚያፈራውን ደግሞ ቀስ እያለ ይገርዘው እና አንዳንድ ጊዜ በህይወታችን አንዳንድ ፔን፣ አንዳንድ ህመም የተሰማን ይሄ ይሆን አንዳንድ ነገሮችን እግዚአብሔር ከህይወታችን ያስወገደው ለዚህ ይሆን ብሎ ማሰብ እኮ በጣም ጥሩ ነው። በጣም ፍሬያማ እንድንሆንለት ይሆን። ምክንያቱም እግዚአብሔር የእግዚአብሔር ዓላማ ስኬታማነት ሳይሆን ፍሬያማነት ነው። ይህ ማወቅ በጣም ጥሩ ነው። በጣም ብዙ ጊዜ አሁን ፍሬን በስኬት ለውጠናታል። ስኬት አንድ ኤለመንት ነው። ስኬት ትንሽ ናት፣ ፍሬ ትልቅ ነው። ስኬት መንገዷም አጭር ነው። ይሄን ብትጫን ይሄ ይሆንልሃል ነው፣ እሷ ስኬት ናት። ተሳካልን አልተሳካልን የእግዚአብሔር አልቲሜት ዓላማ ፍሬያማ መሆን ነው። ፍሬ ሳይኖረን ቢሳካልን ፍሬ ቢስ ነው የሚለን እግዚአብሔር። ተሳካልንም አልተሳካልንም ግን ፍሬያማ ከሆንን ፍሬያማ ነው የሚለን እግዚአብሔር። ፍሬ ማፍራት ነው ዋና የእግዚአብሔር ዓላማ እና አንዳንድ ነገሮችን ከህይወታችን የወሰዳቸው፣ አንዳንድ ነገሮችን ያስወገዳቸው፣ አንዳንድ ነገሮችን የጨመረልን፣ አንዳንድ ነገሮችን የቀነሰብን ለፍሬ ነው። እግዚአብሔር ለፍሬ የሚሰራ አምላክ ስለሆነ ብዙ አብዝቶ እንዲያፈራ ደግሞ ያጠራዋል ይላል። ዘን ሶስተኛዎቹ ክርስቲያኖች ደግሞ አሉ። ሶስተኛዎቹ ደግሞ አብዝተው የሚያፈሩ ናቸው። አብዝተው የሚያፈሩ ናቸው። ፍሬ የማያፈራውን ያስወግደዋል። ፍሬ የሚያፈራውን አብዝቶ እንዲያፈራ ደግሞ ያጠራዋል። ስለዚህ አብዝቶ የሚያፈራ አለ ማለት ነው። አብዝቶ ማፍራት ነው እግዚአብሔር ዓላማ የሚለው ነው። ስለዚህ እዚህ ላይ በጣም ግልጽ ነው። በዚች እንኳን ቁጥር ውስጥ ሶስት ጊዜ ተደጋግሟል። ፍሬ የሚያፈራ፣ ፍሬ የማያፈራ፣ ፍሬ የሚያፈራ፣ አብዝቶ የሚያፈራ፣ አብዝቶ እንዲያፈራ። ስለዚህ ፍሬ ነው የእግዚአብሔር ህልም። ግልጽ ነው፣ ግን በደገመው ቁጥር መድገሙ በጣም ጥሩ ነው። ወደ ታች ወረድ በሉ ቁጥር 4 በኔ ኑሩ እኔም በእናንተ ይልና ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ ደግሞ እናንተ በኔ ባትኖሩ አትችሉም ፍሬ ሊያፈራ ቁጥር 5 ያለኔ ምንም ልታደርጉ አትችሉምና በኔም ይኖር እኔም በርሱ እርሱ ብዙ ፍሬ ያፈራል እርሱ ብዙ ፍሬ ያፈራል ቁጥር 8 ዳርግና ሌሎቹ እናንተ ልታያቸው ትችላላችሁ ቁጥር 8 ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል ስለዚህ ብዙ ፍሬ ማፍራት ነው የእግዚአብሔር ዓላማ እግዚአብሔር ከግንዱ ጋር ያጣበቀን ለምንድን ነው ብዙ ፍሬ እንድታፈሩ ነው ባጭሩ መልሱ ብዙ ፍሬ እንድታፈሩ ፍሬያማ ክርስቲያኖች እንድንሆን ብዙ ፍሬ እንድናፈራ ነው እግዚአብሔር የጠራን ፍሬያማነት የእግዚአብሔር ህልም ነው ፍሬያማነት እግዚአብሔር በህይወታችን ሊያዩ የሚፈልገው ነገር ነው እርግጥ ኢቭን ቁሳዊ የሆኑ ነገሮችን እንኳን ስናይ እግዚአብሔር ሲፈጥር ፊዚካሉን ዓለም እንኳን እግዚአብሔር ሲፈጥር ፍሬያማነት ነበር የሱ ፕሪንሲፕል ምድርን በፍሬ የሞላ አምላክ ነው ዘፍጥረት ምዕራፍ 1 ላይ ወደ ቁጥር 11 አካባቢ ስናይ እግዚአብሔር ያበቀላቸው የዛፍ አይነቶች ዘሩ በፍሬው ውስጥ ያሉ ናቸው ዘሩ ፍሬው ራሱ ሌላ ዘር አለው የሚዘራ ሲዘራ ይበቅላል እስከ ዛሬ የሆነው እሱ ነው ምድርን መልቲፕላይ ያረጋት በምድር የሚኖሩትን እጽዋትን መልቲፕላይ ያረጋው በዚህ ነው እንስሳትን መልቲፕላይ ያረጋው እግዚአብሔር ለዚህ ነው የማፍራት የማብዛት የሚያፈራ የሚያበዛ አምላክ ነው ምናመልከው እና በመንፈሳዊው ዓለም እሱ ነው ኢን ዘ ስፒሪቹዋል ዓለም ፕሪንሲፕል እሱ ነው ዘሩ እንዲያፈራ ብዙ ፍሬ እንድናፈራ ነው የእግዚአብሔር ህልም የእግዚአብሔር ዓላማ የዛሬው ምሳሌ የሚባለው ማቴዎስ 13 ላይ ግልጽ ነው ዘሩ ተዘራ እና ያልበቀለበት አለ በቅሎ የተወለገበት አለ በቅሎ የታነቀበት አለ ምናልባት እና ያዋለን በሚቀጥሉት አንድ ሁለት ጊዜያት ግን ኢየሱስ እንዴት እንድትሰሙ ተጠንቀቁ ያለው አራተኛውን እንድንሆን ነው መልካሙ መሬት ማለት ነው መልካሙን መሬት ምን መልካም አረጋው ከተባለኮ ልዩነቱ የተገለጠው በሚያፈራው ፍሬ መጣን ነው ሌሎቹ አላፈሩም ሌሎቹ ቢያበቅሉም እንኳን አላፈሩም ያላበቀለም አለ ግን ቢያበቅሉም እንኳን አላፈሩም መልካም መሬት ግን ባፈራው ፍሬ ነው እሱን እንድንሆን ነው የኢየሱስ ትምህርትም እሱን እንድንሆን ነው 30 60 100 ፍሬ አፈራ ይላል ያ አይነት ክርስቲያኖች እንድንሆን የተለያየ አቅም ሊኖርን ይችላል የተለያየ መጠን ልናፈራ እንችላለን ግን 30 60 100 ፍሬ እንድናፈራ ነው ዘሩ የተዘራው ቃሉ የተዘራው ለፍሬያማነት ነው ህይወታችን ለፍሬ እንዲሆን ነው እግዚአብሔር የጠራን ገና አሁንም አንድ ዋና ጥያቄ መልሰን ነው ይሄንን ክፍለ ጊዜ ለመጨረስ ምን ሞክረው ፍሬ 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 ብቻ ስላልን ምንድነው ፍሬ የሚለውን ሳናይ መጨረስ የለብን ምን ይያለ ነው ጌታ ኢየሱስ ፍሬ አፍሩ ሲለን ምንድነው ፍሬ ምንድነው ለክርስቲያን what is it የሚለው ማየት ጥሩ ነው ፍሬ ትልቅ ፓኬጅ ነው ፍሬ ማት ነገር ነው ውስጥ ያለው በአንድ በፍሬ ውስጥ ያለ ብዙ ኤሌመንት ነው ያለው እንትን ነው ተብሎ ለማስቀመጥ በጣም ይከብዳል ግን በዋናነት ፍሬ ምንድን ነው ካልን ደቀ መዛሙርት ጌታ ኢየሱስን ከመከተላቸው የተነሳና ከክርስቶስ ጋር ካላቸው ህብረት የተነሳ የሚያሳዩት አብን አስከባሪ መልካም ስራ ነው ፍሬ አብን የሚያስከብር መልካም ተግባር መልካም ምግባር ነው ቅድስና ምን ነው ማለት ነው መጨረሻ ላይ ቅድም ያነበኩት ክፍል አይ ቲንክ ጥሩ ዴፊኒሽን ነው ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል ይላል አብ የሚከበርበት አብን የሚያስከብር ሰዎች ሲያዩን የኛን ህይወት ከሚያዩአቸው ነገሮች የተነሳ ከሚያዩት ፍሬ የተነሳ እግዚአብሔርን እንዲያከብሩ የሚያርግ ጴጥሮስ ላይ ስንሄድ መልካሙን ስራችሁን አይተው በሰማይ ያለውን አብን እንዲያከብሩ እንደሚለው ማለት ነው በስራችንን አይተው ተግባራችንን አይተው መልካም በጎ ነገራችንን አይተው እግዚአብሔር በስራው እንዲከበር የሚያደርግ መልካም ስራ ማለት ነው ፍሬ ማለት በጣም ጥሩ ዴፊኒሽን ያለው ገላትያ ምዕራፍ 5 ላይ ያለው ነው ብዙ ጊዜ ምናነሳው ምን የታወቀው ማለት ነው የታወቀው በተወሰነ ደረጃ ዘርዘር ያለ ትምህርት ያለበት ማለት ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ግን ይላል መንፈስ ፍሬ ማለት ሰዎች ከጌታ ጋራ ከመጣበቃቸው የተነሳ እንደ ውጤት ፍሬ በነገራችን ላይ ውጤት ነው በአጠቃላይ ፍሬ ዘር አለበት ውስጡ ፍሬ ግን ከዛፉ ህልውና የተነሳ የመጣ ነው ስለዚህ በህይወት ከመኖራችን የተነሳ በመንፈስ ከመመላለሳችን በመንፈስ ተመላለሱ ይልና በመንፈስ ከመመላለሳችን የተነሳ የሚመጣው ውጤት ነው ፍሬ እና ዝርዝራቸውን ስናይ መልካም ምግባሮች ናቸው የመንፈስ ፍሬ ግን ፍቅር ደስታ ሰላም በጎነት የውሃት ራስን መግዛት ይመሳሰለው ነው በጣም በብዙ ስራ ሊዘረዘር የሚችል ግን መንፈስ ቅዱስ በእኛ ውስጥ ከመኖሩ የተነሳ መንፈስ ቅዱስ በእኛ ውስጥ ከመስራቱ የተነሳ ከክርስቶስ ጋራ ከመጣበቃችን የተነሳ የሚገለጥ የክርስቶስ ህይወት ነው የክርስቶስ ባህሪያት አሁን ገላትያ 5 የክርስቶስ ባህሪያት ናቸው ፍቅር ደስታ ሰላም በጎነት የዋህት ነኝ የተዘራዘሩት የክርስቶስ ባህሪያት ኢየሱስ ክርስቶስን የሚያሳዩ የክርስቶስን ማንነት የክርስቶስን ባህሪ የሚገልጡ ከጌታ ጋራ ከመጣበቃችንና አብረን ከመሆናችን የተነሳ የሚገለጥ የክርስቶስ ሥራ ከዚህ የተነሳ አብ የሚከበርበት ማለት ነው እና እዴ ገላትያ ምዕራፍ 5 እና ዮሐንስ ወንጌል ምዕራፍ 15 በጣም ተመሳሳይ ፓሴጆች ሆነው አገኛቸዋለሁ ፍሬና አፍራ የሚለው ዮሐንስ 15 ነው የፍሬውን ዝርዝር ደግሞ ማየት ምን ይችላል በገላትያ ምዕራፍ 5 ላይ ነው በነገራችን ላይ ገላትያ ምዕራፍ 5 ላይ ያሉ የተዘረዘሩት አንዳንድ ዝርዝሮች በዮሐንስ ወንጌል ምዕራፍ 15 ላይ ታገኛቸዋላችሁ ተመሳሳይ ፓሴጆች መሆናቸው ነው እናቀው አንዱ በዚህ ነው አሁን ለምሳሌ ፍሬ አፍሮ አለ ጌታ ኢየሱስ ምንድነው ፍሬ በመጀመሪያ ከቁጥር 9 ጀምሮ ያለውን ላንብበው አም እንደወደደኝ እኔ ደግሞ ወደድኳችሁ በፍቅሬ ኑሩ እኔ ያባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን በትጠብቁ በፍቅሬ ትኖራላችሁ ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይሄን ነግሬያችኋለሁ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜን ይችላል ፍቅር ፍሬ ምንድነው ሥራ ትእዛዙን መጠበቅ ልክ እኔ ያባቴን ትእዛዝ የምወደውን ያባቴን ትእዛዝ በመጠበቅ በፍቅሩ እንደምኖር ፍቅሩን እንደማሳይ ፍቅሩን እንደምገልጥ እናንተም በፍቅሬ መኖራችሁን የምትገልጡት በመታዘዝ ህይወት obedience allo ቁጥር 11 ወረድስ ብላችሁ ታዩ ደስታ አለ ገላትያ 5ም ላይ ያለ ደስታ በእናንተ እንዲኖር ደስታችሁ እንዲፈጸም ሰላም አለ ምዕራፍ 14 ላይ አይተነዋል ከዚህ በፊት ባየነው ቁጥር 27 ላይ ሰላሜን ተወላችኋለሁ እነኚህ መንፈስ ቅዱስ በውስጣችን ከመኖሩ የተነሳ የሚገለጡ የክርስቶስ ኢየሱስ ባህሪያት ናቸው የክርስቶስ ባህሪያት ናቸው የቅድስና ህይወት ማለት ነው ቆላሲያስ ምዕራፍ 1 ቁጥር 10 እስከ 11 ላይ ቅዱስ ጳውሎስ በበጎ ሥራ ሁሉ ፍሬ ያፈራችሁ ሥራ የሚለውን አስመሩበት በበጎ ሥራ ሁሉ ፍሬ ያፈራችሁ ፍሬ ምንድነው ሥራ በጎ ሥራ ወገኖቼ ክርስትና የሥራ ነው ክርስትና የፍሬ ነው ክርስትና በሥራ ስለማይጀምር የሥራ እንዳልሆነ እንዳናስብ ክርስትና በሥራ አይጀምርም ኦፍ ኮርስ ወንጌልን ወንጌል ያረጋው ይሄ ነው ወንጌልን ጉድ ኒውስ ያረጋው ይሄ ነው የምስራች ያረጋው ይሄ ነው አልቻልኩም ነበር በስራዬ መሰላሉን ወጥቼ እግዚአብሔር ጋር ለመدرس እግዚአብሔር መሰላሉን ወርዶ አገኘኝ ሳትሰራ ልቀበልህ አለኝ ምን አይነት መልካም ዜና ነው ምን አይነት መልካም ዜና ነው እግዚአብሔር ሰውን የሚቀበለው በምንድን ነው በእምነት ያለ ስራ ሮሜ ምዕራፍ 4 በእምነት ያለ ስራ የማይሰራውን እምነት ነው የሚቀበለው እግዚአብሔር ኦኬ ምንም ግልጽ ነው ይሄ ምን ማለት ነው ይሄ በዛ በቅርንጫፉና በግንዱ ላስረዳችሁ ግንዱ ጋር ለመጣበቅ ምን ሥራ ሰርተን ነው ምንም ሰው ግንዱ ጋር ለመጣበቅ ምንም ናችሁ ብሎ ነው የሚጀምረው እንደዚህ ብታረጉ ቅርንጫፎች ትሆናላችሁ አይልም ከባዱን ሥራ የጨረሰልን በእምነት ነው ከባዱ ሥራ ቅርንጫፍ መሆን ነው ፍሬ ማፍራት ከባድ አይደለም ግንድ ጋር ከተጣበቀ ቅርንጫፍ መሆን ነው በጣም ከባድ ለመለጠፍ ብንሞክር አርተፊሻል የሚደርቅ ነው እንጂ ምን ሆነው በምንም አይነት አሁን በምንም አይነት ቅርንጫፍ የተቆረጠውን አሜን ሳይንቲፊክ በሆነ በእንትን አስገብተን በመናን ካልሆነ በስተቀር ቅርንጫፍ አንዴ በቃ ቅርንጫፍ ያልሆነውን ኦኬ እሱን ሌላውን ትተን ቅርንጫፍ ያልሆነን አንድን ዛፍ አምጥተን አንድን የወይራ ቅርንጫፍ አምጥተን ባህር ዛፍ ጋር ወይ መናምን ጋር እንትን አርገን ለናጣብቀው አንችልም ፕላስተር አይሰራም እንትኑም አይሰራም ናቹራልም አይደለም ናቹራል አይደለም ተፈጥሯዊ አይደለም እና ከባዱ ስራ ግንዱ ጋር መጣበቅ ነበር በክርስቶስ የሄድ እንደሆነ ከባዱ ስራ ሰርቼ ቅርንጫፉን ብሎ ይኖር ምን ሰራ ነበር በምን ፕላስተር ተጣበቀ ነበር ሞክረነው አልኮ የጽድቅን ስራ በመስራት የሱ ለመሆን ሞክረን ነበር አይሰራም ታዲያ ምን አረገን ናቹ ብሎ ነው የሚጀምረው ጌታ ኢየሱስን ስንቀበል መድኃኒት አዳኝ አርገን በእምነት ያለ ሥራ ሳንደምር ሳንደርብ ገላትያ ላይ እንደተጻፈው በመስቀሉ ኢየሱስ ክርስቶስ እርሱም እንደተሰቀለ ብቻ እሱን አመነን እንጣበቃለን። በቃ ህይወት አገኘ፣ ህይወት ጀመረ። ዛላይ ማቆም ግን የለብንም። ስራ ዛላይ አይረዳም ነው እንጂ ተባለው ክርስትና ስራ የለውም አልተባለም። በጣም እግዚአብሔር ያለ ስራ አጸደቀን እንጂ ለስራ ነው ያጸደቀን። ለመልካም ስራ፣ በበጎ ስራ ፍሬ እንድናፈራ፣ በበጎ ስራ ፍሬ እንዲገለጥ፣ ፍሬያችን በበጎ ስራ የተገለጠ እንዲሆን ነው። ከጽድቅ ጋር ኮንፊውዝ አናርገው። መጽሐፍ ቅዱስ ምንም አምታታውም። ሮሜም ሮሜ ነው፣ ያዕቆብም ያዕቆብ ነው። ሮሜ ወደ እግዚአብሔር ስትመጣ እምነት ነው። ያዕቆብ ከስራ የተለየ ከሆነ እምነት የለም ይላል፣ የሞተ ነው ይላል ያዕቆብ መልእክት ደግሞ። ስለዚህ እስቲ መልካም ስራ ተብሎ ቸክ አይደረግም። ገባን፣ በቃ ተመስገን ነው። እንትኑን በቃ በነፃ እንድንገባ አረገን። እዳ ስላልተከፈለ አይደለም፣ እዳችንን እሱ ከፍሎ ግን እኛን በነፃ አስገባን ማለት ነው። ግን ከገባን በኋላ ይፈትሻል። ሲፈትሽ ደግሞ ፍሬ እየጠበቀ ነው። መጀመሪያ አልፈተሸንም ማለት ፍሬ አይጠብቅም ማለት አይደለም። አስቀድመን የተፈጠርንበትን መልካሙን ስራ ለማድረግ ነው በክርስቶስ የዳን ነው። መጀመሪያ እግዚአብሔር ሲያስብ ያንን መልካም ስራ እንድናደርግ ነው። በነገራችን ላይ እንትን ያደረግን እግዚአብሔር የጠራን እና እግዚአብሔር ይርዳን። በጣም በስራ እንድንገለጥ፣ በፍሬ እንድንገለጥ፣ በፍሬ የምንገለጥበት ዘመን እንዲሆንልን ማለት ነው። እና የዚህ የፍሬ አስተሳሰብ የመልካም ስራን አስተሳሰብ ክርስቲያኖች ሁልጊዜ ምን ስትባቸው ያው ሁለት ጽንፎች አሉ እንደምታውቁት፣ የሚያስቸግሩን ለመያዝ በጣም ከባድ ነው ይሄ። አንደኛው ከዚህ በፊት አንስተነዋል፣ መልካምን ስራ ከጽድቅ በፊት የሚያስቀድም አስተሳሰብ ለመጽደቅ ስራ የሚለው ማለት ነው። አንዱ ይህ እንግዲህ ብዙ ሃይማኖትን በብዙ መንገድ የሚያንገላታው እሱ ነው። በጣም ብዙ ሰዎችን አሁን በብዙ ቦታዎች ስታዩ ለመጽደቅ ብለው የሚያረጓቸው ስራዎች ብዛት ግን ምንም ተቀባይነት የለውም። መጽሐፍ ቅዱስ እሱን አያስተምረንም። ሰው ህግን ከጠበቀ ሁሉንም ህግ መጠበቅ ነው። አንዱ ከሳተ ሳተ ነው፣ ህግ ጠባቂ አይሆንም። እና እግዚአብሔር መጀመሪያ እንዲቀበለን ስራን የሚያስቀድም ስራን አስቀዳሚ አስተሳሰብ ለጽድቅ አይረዳም። ስራ አልባም እንደዚያው ነው። ሁለተኛው ጽንፍ እሱ ነው። ስራ አልባ፣ ስራ የለሽ፣ ስራ የሌለው፣ ስራ ባይኖርም ችግር የለም የሚል እና ጌታን በመቀበላቸውና ባለመቀበላቸው መካከል ያለው ልዩነት የቋንቋ ብቻ የሆነ ሰዎች አሉ። ቃላት ብቻ ጌታን ተቀብያለሁ ይላሉ፣ የመጽሐፍ ቅዱስ ጥቅሶች ይጠቅሳሉ። ይህ ኑሯቸው ፈቀቅ ያላለ ማለት ነው። ምንም ፈቀቅ ያላለ ስራ ምንም የሌለው ይሄ። ለዚህ አልጠራንም እግዚአብሔር። ክርስቶስ ሕያው ግንድ ከሆነ እኛም ሕያው ቅርንጫፎች ከሆነን መልካም ስራ ማበብ አለበት እንጂ በጣም መብዛት አለበት እንጂ እና በሱ በስራ መገለጥ መቻል በጣም ያስፈልጋል። ሌላውን አስፔክት ላሳያችሁ ሞክራለሁ፣ ፍሬ በምን ይገለጣል የሚለው ግን ዋናው አብን በሚያስከብሩ መልካም የምግባር ስራዎች የምንገለጠው። ካልቻለን ወደሚረዳው ወደ እግዚአብሔር ጸጋ መምጣት፣ ለክርስቶስ መሞት፣ ለአዲስ ህይወት መነሳት፣ መጾም፣ መጸለይ፣ መፈለግ፣ ቃል ማንበብ፣ መንገዱን ልናየው እንሞክራለን ነው እንጂ ስራ አያስፈልግም ከሚል አስተሳሰብ መውጣት አለብንና እግዚአብሔር ህይወታችን መለወጥ አለመለወጡን አይቶ ወደ መንግስቱ አላስገባንም፣ ግን ህይወታችን እንዲለወጥ ነው ያስገባን። ስራ መዝኖ አላስገባንም፣ ግን ለስራ ነው ያስገባን። እና እግዚአብሔር ህይወታችሁን ሲፈትሽ፣ እግዚአብሔር ህይወታችንን ሲፈትሽ፣ እግዚአብሔር ተመልሶ ቸክ ሲያደርገን ፍሬ የሚገኝብን ያርገን። በለሲቷን ሲያያት ፍሬ አልባ ሆና እንደረገማት፣ ፍሬ ሳያይባት ሲቀር እንደረገማት፣ እንደዛ እንዳይሆን ሲያየን መርገም እንዳይሆንብን፣ ሳየን መቆረጥ እንዳይሆንብን፣ ሲያየን በመልካም ስራ አብን አስከብረን የምናስደስት ደቀ መዛሙርት እንድንሆን እግዚአብሔር ይርዳ። እኔም